ምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምናመሻችሁ በጌታ የተወደዳችሁ ክብራን አድማጮች፣ እግዚአብሔር እየተመሰገነ ይሁን። እናንተንም በእያላችሁበት ስፍራ በሰላም ውስጥ የተበቃችሁ እኛንም ደግሞ በዚህ ታድጎናልና ስሙን ለዘላለም ከፍ ከፍ እናደርጋለን። በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የሁለተኛን ሳሙኤል መጽሐፍ ጥናታችንን ከምዕራፍ 2 ቁጥር 12 እስከ ምዕራፍ 4 ቁጥር 12 ያለውን አንድ ላይ በጌታ መንፈስ ቅዱስ መሪነት እንመለከታለን። እግዚአብሔር አምላካችን ድንቅ ነው። በእውነት በየለቱ በመናደርገው ነገር ሁሉ እየመራን እየደገፈን سنወርቅ ነው ሳይፈርድብን سنበድልም ደግሞ ሳይቀጣን በምህረቱ ነው ያገዘን። እግዚአብሔር ለዚህች ለተወደደች ምሽት አድርሶናል። ስሙ ለዘላለም ይባረክ። ወገኖቼ እኔና እናንተ ለዚህ ሰዓት የደረስነውና የበቃ ነው ከበጎነቱና ከምህረቱ የተነሳ ነው። መልካም ስለሆነ አይደለም፣ ወይንም ደግሞ ቆንጆ ትምህርት ቤት ገብተን ስለተማርንና ዲፕሎማችንን ዲግሪያችንን ወይም ማስተርሳችንን ወይም የሆነ ሰርተፍኬት ባለሙያም ስለሆነ አይደለም። እግዚአብሔር አምላካችን ግን ጥበበኛ ነው፣ አዋቂ ነው። በዚህ ጥበቡና ዕውቀቱ እኔንና እናንተን እየመራን ለዚህች ድንቅ ለሆነችው ምሽት ደግሞ እግዚአብሔር እንድንበቃ አድርጎናል። እግዚአብሔር አዎ አዋቂ ነው። ወደ ዛሬው ትምህርታችን ከመአለፋችን አስቀድመን አንድ ላይ እንጸልይ። አቤቱ የሰራዊት ጌታ እግዚአብሔር አምላካችን ሆይ እናመሰግናለን ስለሰጠን ስለዚህች ምሽት፣ ስለ ቃልህም እጅግ አድርገን እናከብራለን። ለባሪያዎች ለመናገርና ለማስተዋወቅ የፈለከውን በደላችንና ኃጢአታችን ይከለክልህ ዘንድ እግዚአብሔር ሆይ አይገባምና በጌታ በኢየሱስ ክርስቶስም ይቅር በለን። በዚህን ሰዓት ጌታ መንፈስ ቅዱስ በጌታ በዚህን ሰዓት አስተማሪው መንፈስ ቅዱስ እንዲያስተምረን አንተም ከጸባዖት ቃልን እንድታፈስልን እግዚአብሔር ሆይ እንጸልያለን። ይህን ስለምታደርግ ክብር ለስሜ ይሁን በጌታ በኢየሱስ ክርስቶስም አሜን። አድማጮቼ ባለፈው ምሽት ክፍለ ጊዜ ጥናታችን የምዕራፍ 1ን ትምህርት አጠናቀን የምዕራፍ 2ን ትምህርት እስከ ቁጥር 11 ድረስ መመልከታችን የሚታወስ ነው። በዚህ በምዕራፍ 2ና በምዕራፍ 3 ውስጥ የምንመለከተው አብይ አድርገን ማለት ነው ዳዊት በይሁዳ መንግስትን ስለመመስረቱ ይሆናል ብለን ባለፈው ምሽት ክፍለ ጊዜ ጥናታችን መጠቃቀሳችን የሚታወስ ነው። ዳዊት በእግዚአብሔር ምሪት በይሁዳ ነገድ ላይ በሄብሮን ሲነግስ ተጓዘ። አቤኔር የሳኦል ሰራዊት አዛዥ የነበረው ደግሞ በ11ዱ ነገድ ላይ የሳኦልን ልጅ ያቡስቴን ለማንገስ ተነሳ። ይህንንም ተከትሎ የእርስ በርስ ጦርነት መጀመሩን በእነዚህ ምዕራፎች ማለትም በምዕራፍ 2ና በምዕራፍ 3 ውስጥ እንመለከታለን ብለናል። እስቲ ቀደም በማለት እንግዲህ የቁጥር 12ንና 13ን ጥቅስ ወይም ቃል በማንበብ የዛሬውን ትምህርታችንን እንጀምር። የኔር ልጅ አቤኔርና የሳኦል ልጅ የያቡስቴ ባሪያዎች ከመሃናይም ወደ ገባዖን ወጡ። የጽሩያ ልጅ ኢዮአብና የዳዊት ባሪያዎች ወጥተው በገባዖን ውሃ መቆሚያ ጠገብ ተገናኙአቸው። በውሃውም መቆሚያ ባንዱ ወገን እነዚህ በሌላውም ወገን እነዚያ ሆነው ተቀመጡ ይላል። አቤኔርና ኢዮአብ የርስ በርስ ጦርነት በመካከላቸው እንዳይነሳ ለመደራደርና ለመነጋገር ሞከሩ። ነገር ግን ሁላችን እንደምናውቀው በዚህ በኩል የቆመው በዚያ በኩል በቆመው ላይ ሐሳቡን ለመጫን ሲሞክር፣ በዚያ በኩል ያለው ደግሞ በዚህኛው በኩል ባለው ላይ የራሱን ፍላጎት ሊያራምድ ሲጥር፣ በመካከሉ የድርድር ሐሳብ ይጠፋና ሰላም ከማግኘት ይልቅ ወደ ሌላ ችግር ውስጥ ሲገባ እንመለከታለን። በአጠቃላይ በእነዚህ ሰዎች መካከል የተደረገው ድርድርም የገጠመው ድል ይኸው ነበር። ቁጥር 14 እስከ 16 ያለውን ተመልከቱ። አቤኔርም ኢዮአብን ጎልማሶች ይነሱ በፊታችንም ይቆራቆሱ አለው። ኢዮአብም ይነሱ አለ። ለቢንያም ወገንና ለሳኦል ልጅ ለያቡስቴ 12 ከዳዊትም ባሪያዎች 12 ተቆጥረው ተነሱ። ሁሉም እያንዳንዱ የወደረኛውን ራስ ያዘ፣ ሰይፉን በወደረኛው ጎን ሻጠ፣ ተያይዘውም ወደቁ። የዚያም ስፍራ ስም የስለታም ሰይፍ እርሻ ተብሎ ተጠራ፣ እርሱም በገባዖን ነው ይላል። አቤኔር ጎልማሶቹ ለጦርነት እርስ በርስ ሲጋጠሙ ሲል ተናገረ። ኢዮአብም በዚህ ሐሳብ ተስማማ። ችግራቸውን መፍቻ ያደረጉት መንገድ ጦርነት ነበረ። በዚያም ቀን ጽኑ ሰልፍ ሆነ። በዳዊትም ባሪያዎች ፊት አቤኔርና የእስራኤል ሰዎች ተሸነፉ የሚለውን ደግሞ ከቁጥር 17 እንመለከታለን። ዳዊት በአሁኒቷ ሰዓት በጦርነት ላይ የተካፈሉ ብዙ ሰዎች አሉት። ዳዊት ምስኪን እረኛ አይደለም። ራሱን በዋሻ ውስጥ ደብቆ ያኖረ በየምድረ በዳው በየጫካው የተንከራተተ፣ ከዚህም የተነሳ በዙሪያው ብዙ ጦረኞችን ሊያሰባስብ የቻለ ሰው ነው። ዳዊት በእንደዚህ አይነቱ ጦርነት ኃይለኛ ሰው ከመሆኑም ባሻገር ጥሩ ልምድ ሊያካብትም ይችላል። ስለዚህ ባቤኔርና ብዙ ቁጥር ባላቸው ሰራዊቱ ላይ ሰዎቹ ድሉን በቀላሉ መቀዳጀት ይችላል። አሁን ኋላ ላይ ወሳኙን ክፍል ወደሚጫወተው ታሪክ ልወስዳችሁ ፈልጋለሁ ወገኖቼ። አሳኤል አቤኔርን ያሳድድ ጀመረ። አሳኤል የዳዊት የጦር አዛዥ የነበረው የኢዮአብ ወንድም ሲሆን አቤኔር ደግሞ የሳኦል የጦር አዛዥ ነው። በዚህም ሦስቱ የጽሩያ ልጆች ኢዮአብና አቢሳ አሳኤልም ነበሩ። አሳኤልም እንደ ዱር ሚዳቋ በሩጫ ፈጣን ነበር የሚለን ቁጥር 18 ነው። በነገራችን ላይ ጽሩያ የዳዊት እህት ስትሆን ሦስት ጎበዛዝት ልጆች ነበሯት። እዚህ ቁጥር 19ን እናንብብ። አሳኤልም የአቤኔርን ፍለጋ ተከታተለ፣ አቤኔርንም ከማሳደድ ቀኝና ግራ አላለም ይለናል። አሳኤል አቤኔርን አጥብቆ ያሳድደው ጀመረ። አቤኔርም አምርሮ እንዲመለስ ቢጠይቀውና ቢያስፈራራውም ወደ ኋላ ሊል አልወደደም ይላል። ከቁጥር 22 እስከ 23 ያለውን ብትመለከቱ ይህንኑ ተከታታይ የሆነ ታሪክን ትመለከታላችሁ። አቤኔርም አሳኤልን ከምድር ጋር እንዳላጣብቅህ እኔን ከማሳደድ ፈቀቅ በል፣ ወደ ወንድምህ ወደ ዮአብ ፊቴን አቅንቼ አይ ዘንድ እንዴት ይቻለኛል አለው። ነገር ግን ከርሱ ፈቀቅ ይል ዘንድ እንቢ አለ። አቤኔርም በጦሩ ጫፍ ሆዱን ወጋው፣ ጦሩም በኋላ ወጣ፣ በዚያም ስፍራ ወድቆ ሞተ። አሳይልም ወድቆ በሞተበት ስፍራ የሚያልፍ ሁሉ ይቆም ነበረ ይላል። አቤኔር አሳይልን እንዲመለስ ቢጠይቀውም ፈቃደኛ ስላልሆነ ዞሮ ዞሮ በጦሩ ጫፍ ሆዱን ወግቶ ተገደለ። አሳይልም ሞተ። አቤኔር የኢዮአብን ወንድም ገደለው። ይህ ደግሞ በኢዮአብ ልብ ውስጥ መራርነት፣ ጥላቻና የበቀል ፍላጎት እንዲያቆጠቁጥ አደረገ። ብቀላ ኋላ ላይ ሲመጣ እንመለከታለን። ቁጥር 32 አሳይልንም አንስተው በቤተልሔም በአባቱ መቃብር ቀበሩት። ኢዮአብና ሰዎቹም ሌሊቱን ሁሉ ሄዱ፣ በኬብሮንም አነጉ ይላል። የአሳይል ቀብር ይህንን ምዕራፍ ዘጋ። ከቀብሩም በኋላ ኢዮአብና ሰዎቹ ሌሊቱን በሙሉ ሲሄዱ አድረው ንጋቱ ላይ በኬብሮን ደረሱ። የሆነውንም ሁሉ ለዳዊት ነገሩት። እንግዲህ ወገኖቼ የምዕራፍ ሁለትን ትምህርት እዚህ ላይ አጠናቀን በምዕራፍ ሦስትም ይኸው የእርስ በርስ ጦርነት ሲቀጥል እንመለከታለን። ምዕራፍ 3 የእስራኤልን መንግሥት ስላዳከመው ረጅሙ የእርስ በርስ ጦርነት በቀጣይነት ይተርክልናል። ቀስ በቀስም ዳዊት ብርታትን እያገኘ መጣ። አቤኔርም ከኢያቡስቴ ውድቅት በኋላ ሸሽቶ ወደ ዳዊት ገባ። ኢዮአብም የወንድሙ የአሳይልን ገዳይ የሆነውን ይህንን ሰው በጥርጣሬና በበቀል ዐይን ይመለከተው ጀመረ። እስቲ ፈጠን ብለን ቁጥር 1ን እንመልከት። በሳኦል ቤትና በዳዊት ቤት መካከል ብዙ ዘመን ጦርነት ሆነ። የዳዊት ቤት እየበረታ የሳኦል ቤት ግን እየደከመ የሚሄድ ሆነ ይለናል። ምድሪቷ የውስጥ ግጭት የሚካሄድባት ሆነች። ጦርነቱም ረጅም ጊዜ በመውሰዱ አገሪቷ የራሷን የተፈጥሮ ሀብት መጠቀም አልቻለችም። ዳዊትም ለሰባት ዓመት ከግማሽ በኬብሮን ተቀመጠ። ከቁጥር 2-5 ያለውን ተመልከቱ። ለዳዊትም ወንድ ልጅ በኬብሮን ተወለዱለት። በኩሩም ከኢዝራኤላዊቱ ከአኪኖአሆም የተወለደው አምኖን ነበረ። ሁለተኛውም የቄርሜሎሳዊው የናባል ሚስት ከነበረች ከአቢጊያ የተወለደው ዶሎሂያ ነበረ። ሦስተኛውም ከጌሹር ንጉሥ ከተልማይ ልጅ ከመአብ የተወለደው አቤሴሎም ነበረ። አራተኛውም የአጊት ልጅ አዶንያስ፣ አምስተኛውም የአቢጣል ልጅ ሰፋጢያስ ነበረ። ስድስተኛውም የዳዊት ሚስት የኤግላ ልጅ ይትርሃም ነበረ። እነዚህም ለዳዊት በኬብሮን ተወለዱለት ይለናል። እዚህ ላይ ወገኖቼ ዳዊት ከሁለት ሚስቶች በላይ እንዳሉት መመልከት ትችላላችሁ። የሚስቶቹ መብዛት ደግሞ ብዙ ችግሮችን ፈጥረውበታል። እግዚአብሔር ከአንድ ሚስት በላይ ማግባትን ይፈቅዳልን ለሚለው ለብዙ ጊዜ ጥያቄዎቻችሁ መልስ ሊሆን ይችላል ይህ ስፍራ። አዎ፣ እግዚአብሔር ይህንን ድርጊቱን ለዳዊት አልወደደለትም፣ አልተቀበለለትምም። ዳዊትም ቢሆን ደስተኛ አልነበረም። እግዚአብሔር ለእኔም ለማንኛውም ለሰው ልጅ አንድን ሚስት እንድናገባ ነው የፈቀደልን። አዎ ወገኖቼ ዳዊት እነዚህን የተለያዩ ሚስቶችን በማግባቱና የተለያዩ ብዙ ልጆችን በመውለዱ ደስተኛ አልነበረም። ከዳዊት ልጆች ዝርዝር ውስጥ አንዱ የሆነውን አቤሴሎምን ሁላችሁም በታሪኩ እንደምታውቁት እርግጠኛ ነኝ። ኋላ ላይም በአባቱ በዳዊት ላይ አመፅን እንዳስነሳ እንመለከታለን። አዎ አቤሴሎም የዳዊት ልጅ ነው። ነገር ግን በአባቱ በዳዊት ልጅ ላይ አምጾ ምን እንዳደረገ፣ ከጠላቶቹ ጋር ተስማምቶ አባቱን የቱን ያክል እንዳሳዘነ ከዚህ ክፍል መመልከት ይቻላል። ይህንን ልጁን ነበር ዳዊት ከእኔ በኋላ ይነግሣል ብሎ ያሰበው። ነገር ግን ወገኖቼ ቀደም ብዬ እንደ ተናገርኩት በኢዮአብ ተሸንፎ በጦርነቱ ላይ ተገደለ። አመፀኛ ልጅ ነበረ። የአቤሴሎም መገደል የዳዊትን ልብ እጅግ አሳዘነው። የአቤሴሎም እናት ማን ነበረች? አዎ የአቤሴሎም እናት መዓካ ስትባል የጌሹር ንጉሥ ልጅ ነበረች። የጌሹር ንጉሥስ ማን ነው እሱ ትሉኝ ይሆናል። ወደ አንደኛ ሳሙኤል ምዕራፍ 27 ቁጥር 8 ብትመለሱ ዳዊትና ሰዎቹ በጌሹራውያን በጌርዛውያንና በአማሌቃውያን ላይ እንደዘመቱ እንመለከታለን። እንግዲህ ወገኖቼ ዳዊት ከጌሹራውያን ወገን የሆነችውን መዓካን አገባ። ዳዊት በዚህ ሥራው ሳይሳሳት አልቀረም። በዚያም ሕዝቡንና ንጉሡን ከገደሉ በኋላ የንጉሡን ሴት ልጅ ምርኮኛ አድርጎ ይዞ መጣ፣ ሚስቱም አደረጋት። አዎ ተመልከቱ የዳዊትን ስህተት። ወንድ ልጅም ወለደችለት። ይህ ልጁ ነበር እንግዲህ በአባቱ በዳዊት ላይ አመፅን ያነሳሳውና ያስነሳው፣ እሱም አቤሴሎም ነው። ወገኖቼ እንዲሁም አድማጮቼ ዳዊት እስከዚህች ሰዓት እንኳ ከኃጢአቱ ፈጽሞ ሊወጣ ወይም ሊላቀቅ እንዳልቻለ ከዚህ ምዕራፍ እንመለከታለን። እግዚአብሔር ያልፈቀደለትንና ያልነገረውን ሁለት ሚስቶች በሚስት ላይ ሚስትን ደርቦ አገባ። አቤኔር ከዳዊት ጋር ስለ መቀላቀሉ ደግሞ የሚያወሳውን ክፍል ከቁጥር 7 እስከ 8 ባለው ስፍራ ትመለከታላችሁ። ይህ ምዕራፍ ረጅሙን የእርስ በርስ ጦርነት ይነግረናል። አቤኔር የሳኦል ጦር አዛዥ የነበረው ኢያቡስቴን ገፋፍቶ ወደ ዙፋን ያመጣው ሰው ነው። የሽማግሌ ሰው ወጣት ከሆነው ንጉሥ ጋር አብሮ ሊሄድ አልቻለም። ስለዚህ ማድረግ ያልነበረበትን ነገር ሲያደርግ እንመለከታለን። ቁጥር 7ና 8ን አለፍ ብለን ደግሞ እኒ ለሳኦልም የኢዩኤል ልጅ ሪጽፋ የተባለች ቁባት ነበረችው። ኢያቡስቴም አቤኔርን ወደ አባቴ ቁባት ለምን ገባ አለው። አቤኔርም በኢያቡስቴ ቃል እጅግ ተቆጥቶ እንዲህ አለ፣ እኔ ለአባት ለሳኦል ቤት ለወንድሞቹም ለዘመዶቹም ቸርነት አድርጌአለሁ፣ አንተንም ለዳዊት እጅ አሳልፌ አልሰጠውም። አንተም ዛሬ ከዚህች ሴት ጋር ስለ ሠራሁት ኀጢአት ትከሰኛለ፣ በውኑ እኔ የውሻ ራስ ነኝን? ሲል ይናገረዋል። የሟችን ቁባት እንደ ሚስት አድርጎ መውሰድ ለተከታዩ ንጉሥ እንደ መብት የሚታይ ነበረ። በዚያን ዘመን አቤኔር የንጉሥ ሳውል ቁባት የነበረችው ሪስፋ ጋር በመግባቱ ኢያቡስቴን አስቆጣው። ስለዚህም ኢያቡስቴ አቤኔርን ለመገሰጽ ተነሳ። ይህም ተግሣጽ አቤኔርን ስላሳዘነው ወደ ዳዊት ሊኮበልል ተዘጋጀ። ከቁጥር 9 እስከ 11 ያለውን እስቲ እናንብብ። መንግሥትን ከሳውል ቤት ያወጣ ዘንድ የዳዊትንም ዙፋን በእስራኤልና በይሁዳ ከዳን ጀምሮ እስከ ቤርሳቤ ድረስ ከፍ ያደርግ ዘንድ እግዚአብሔር ለዳዊት እንደማለለት እንዲሁ ከእርሱ ጋር ባላደርግ እግዚአብሔር በአቤኔር ይህን ያድርግበት ይህንንም ይጨምርበት። ኢያቡስቴም አቤኔርን ይፈራው ነበርና አንዳች ይመልስለት ዘንድ አልቻለም ይለናል። ወዳጆቼ በሌላ አባባል አቤኔር የሳኦልን ቤት ትቶ ከዳዊት ጋር ለመተባበር እንደፈለገ የታወቀ ሆነ። ዳዊትንም በ12 ነገዶች ላይ ንጉሥ እንዲሆን ሊረዳው ፈለገ። ኢያቡስቴ የሚፈራው ስለ ነበር የተናገረው አንዳች ቃል አልነበረም። ምንም እንኳን የሳኦል ልጅ ቢሆንም ሰራዊት አልነበረውም። እንደ ወንድሙ ዮናታን ተዋጊም አልነበረም። የውጊያ ልምድም አልነበረውም። እንዲሁ ዝም ብሎ ነው ወደ ቤተ መንግሥት መጥቶ ንጉሥ የሆነው። ስለዚህም አቤኔርን ፈራ። ከቁጥር 12 እስከ 13 ያለውን ስንመለከት ዳዊት አቤኔርን ማየት የሚችለው የሳኦልን ሴት ልጅ ሜልኮልን ይዞለት ሲመጣ ብቻ ነው። ሜልኮል የዳዊት የመጀመሪያዋ ሚስቱ እንደሆነች ታስታውሳላችሁ። ቁጥር 15ና 16 እንደማለፍ ብለን እናንብብ። ኢያቡስቴም ልኮ ከሴሳ ልጅ ከባሏ ከፌልጢኤል ወሰዳት። ባሏም እያለቀሰ ከእርሷ ጋር ሄደ፣ እስከ ቢራቂም ድረስ ተከተላት። አቤኔርም ሂድ ተመለስ አለው፣ እርሱም ተመለሰ ይላል። የአቤኔር ሐሳብ በዳዊት ዘንድ ተቀባይነትን አገኘ። በአቤኔር ምክንያትም ዳዊት በ12 ነገዶች ላይ ነገሰ። በመቀጠል ደግሞ የምንመለከተው ከቁጥር 27 ማለት ነው ኢዮአብ አቤኔርን እንደ ገደለው ነው። በዚህ ሁሉ ወቅት አቤኔር ወንድሙን እንደ ገደለበት ኢዮአብ አረሳም ነበረ። አቤኔርም ወደ ኬብሮን በተመለሰ ጊዜ ኢዮአብ በበር ውስጥ በቆይታ ይናገረው ዘንድ ወደ አጠገቡ ወሰደው። በዚያም ለወንድሙ ለሳኦል ደም ተበቅሎ ሆዱን መታው ሞተም ይላል። ኢዮአብ በዚህ ሁኔታ እንግዲህ ወገኖቼ የወንድሙን ሞት ሲበቀል እንመለከታለን። ዳዊትም የአቤኔርን በኢዮአብ መገደል ሲሰማ በድርጊቱ አልተስማማም ነበረ። ክፉም ነገር ስላደረገ ወቀሰው። በአቤኔርም ሞት ምክንያት ከዚህ የሚከተለውን ነገር ተናገረ። ቁጥር 33 እና 34ን ተመልከቱ። አቤኔር ሰነፍ እንደሚሞት ይሞታልን? እጅ አልታሰረም፣ እግርህም በሰንሰለት አልተያዘም። ሰው በአመፀኞች ፊት እንደሚወድቅ አንተ እንዲሁ ወደቅህ ይላል። ዳዊት ይህንን ለምን ነበር የተናገረው ወይም ያለው ብላችሁ ትጠይቁ ይሆናል። አቤኔር አሁን የሚገኘው በኬብሮን ነው። ኬብሮን ደግሞ ነፍሰ ገዳዮች እንዳይገደሉ የሚሸሹባትና የሚሰደዱባት ከተማ ነች። በዚህም ከተማ ኢዮአብ አቤኔርን ሊነካው አይችልም። ነገር ግን ኢዮአብ ቀስ ብሎ ወደ አቤኔር በመጠጋት ከዚህ ከተማ ወጣ ብለን ከአንተ ጋር መነጋገር እፈልጋለሁ። አንተ የአንደኛው ሠራዊት አዛዥ ነህ፣ እኔ ደግሞ የሌላው ሠራዊት አዛዥ ነኝ። ስለዚህ ወጣ ብለን ልንመካከር ይገባል በማለት ከስደተኞች ከተማ ከኬብሮን በዘዴ አባብሎ አወጣው፣ በዚያም ገደለው። ለዚህም ነው ዳዊት አቤኔር ሰነፍ እንደሚሞት ይሞታልን በማለት የተናገረው። ወዳጆቼ አቤኔር ከኬብሮንን ለቆ መውጣቱ ሞኝነት ነበረ። ዛሬስ ይህ ታሪክ ለእኔና ለእናንተ ምን መልእክት አለው? በክርስቶስ ያልሆነ ኀጢአተኛ ሁሉ የመሸሸጊያ ከተማ አለን። ልብ በሉ፣ በክርስቶስ ያልሆነ ኀጢአተኛ ሁሉ የሚሸሸግበት ከተማ አለው። ከዚህ የመሸሸጊያ ከተማ ውጪ የሆነ ሁሉ ደግሞ ይጠፋል። ይህ የመሸሸጊያ እንባ የሆነው ኢየሱስ ክርስቶስ ነው። ያለ ኢየሱስ ክርስቶስ የሚሞት ሁሉ መሸሸጊያ የሌለው ሞኝና ሰነፍ ሰው ነው። እናንተስ ወዳጆቼና አድማጮቼ መሸሸጊያችሁ ምንድን ነው? የያዛችሁት ጦር መሳሪያ፣ በቤታችሁ በራስጌያችሁ ያስቀመጣችሁት ትልቅ ጦር መሳሪያ ወይም ዱላ ይሆንን? አዎ፣ እናንተስ በክርስቶስ አርፋችኋልን? መጠለያና መሸሸጊያ ኢየሱስ ክርስቶስን መድኃኔዓለምን አድርጋችሁታልን? ካላደረጋችሁት ከጦር መሳሪያችሁ ከምትታመኑበትና ከምትመኩበት ኃይለኛና ብርቱ ከሆነው ነገር ይልቅ አሁኑኑ በመድኃኔዓለም እረፉ። እርሱ እረፍት ይሆናችኋል። እርሱ መሸሸጊያ ይሆናችኋል። ለባዘነችው ምን ይሻለኛል ማረፊያዬ ምንድን ነው ለምትለው ነፍስ በዚህ ዓለም ውስጥም ኑሮ አልሳካላት እያለች አንድን ስትደምር ሌላኛው እየጎደለ አንደኛውን ስትቋጥር ሌላኛው እየተፈታባት ለምትጨነቅና ለምትባዝን ነፍስ ኢየሱስ ክርስቶስ መሸሸጊያ ናት። አዎ አሁኑኑ እላለሁ፣ አሁንም አሁኑኑ ኢየሱስ ክርስቶስን መሸሸጊያችሁ አድርጉ። ወዳጆቼ አሁን ደግሞ ቀጥላ አድርገን የምዕራፍ 4 እና የምዕራፍ 5ን ትምህርት አንድ ላይ ለመመልከት እንሞክራለን። በመጀመሪያ የምዕራፍ 4ን ትምህርት እስከ ቁጥር 12 ድረስ አንድ ላይ እንመለከታለን። በእነዚህ ምዕራፎች ውስጥ ማለትም በምዕራፍ 4 እና በምዕራፍ 5 ባብይነት ወይም ዋና አድርገን የምንመለከተው የዳዊትን በአጠቃላይ በእስራኤል ላይ ስለ መንገስ ነው። የሳውል ልጅ የነበረው የኢያቡስቴን መገደልንም በዚህ ውስጥ ነው የምንመለከተው። በእስራኤል መንግስት ውስጥ ችግሮች አሁንም እንደቀጠሉ በዚሁ ምዕራፍ ውስጥ እንመለከታለን። የሳውልንና የዮናታንን ሞት ተከትሎ የውስጥ መከፋፈልና የእርስ በርስ ጦርነት ሲከሰትም እንመለከታለን። ይህ ጊዜ ለእግዚአብሔር ሕዝብ የራስ ምታትና የልብ ስብራት ነበረ። ሆኖም የእግዚአብሔር ቃል ሁሉን እንዳለ ዘግቦ አስቀምጦታል። ይህ ታሪክ በቃሉ ውስጥ ተጽፎ የተሰጠን በሁለት ምክንያቶች ይመስለኛል። አንደኛ የጌታ ኢየሱስ ክርስቶስን ቤተሰብ አመጣጥና የዘር ሐረጉን አወራረድ ለማሳየት ሲሆን፣ የጌታ ኢየሱስ ክርስቶስ ቤተሰብ አመጣጥና የዘር ሐረጉን አወራረድ ለማሳየት ሲሆን፣ በሁለተኛ ደረጃ ደግሞ ለትምህርታችን ይሆን ዘንድ ምሳሌ ሊተውልን ትምህርት ሊተውልን ነው። ጳውሎስ ሲናገር ይህም ሁሉ እንደ ምሳሌ ሆነባቸው፣ እኛንም የዘመናት መጨረሻ የደረሰብንን ሊገስጸን ተጻፈ ይለናል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 11 ልብ ይሏል። ይህ ቃል የተሰጠን ወዳጆቼ መንፈሳዊ በሆነ መልኩ እንዲያገለግለን ነው። ዳዊት በይሁዳ እንዳይነግስ ታላቅ አመጽ እንደተነሳበት አስቀድመንም ተመልክተናል። በደቡብ የራሱን መንግስት ለማመቻቸት ወደ ኬብሮን እንደሄደም ተመልክተናል። አቤኔርም የሳኦልን ልጅ ያቡስቴን በአባቱ ዙፋን ላይ ለማስቀመጥ አመጽን አስነሳ። ነገር ግን አቤኔር ያቡስቴን በዙፋኑ ላይ ካስቀመጠ በኋላ የአባቱ ቁባት ጋር በመግባቱ ከያቡስቴ ጋር ተጋጨ። በዚህም ምክንያት የሳኦልን ቤት በመተው ወደ ዳዊት ቤት መጣ። አቤኔር ስህተት የሠራው እዚህ ላይ ነበር። ምክንያቱም ኢዮአብ አቤኔር ወንድሙን አሳኤልን ስለገደለበት ለብቀላ ይፈልገው ነበር። አሁን ያቡስቴ አቤኔርን አጥቷል። ሰራዊቱም ተዳክሟል። ካለ ጦር ሰራዊቱም መንግስቱን ከዳዊት ጥቃት መከላከል እንደማይችል በሚገባ አውቋል። አቤኔርም በኢዮአብ ተገደለ። ያቡስቴ ምን አድርጎ ይሆን? ይህንን ከቁጥር 1 እስከ 3 ባለው ስፍራ መመልከት ትችላላችሁ። ቤሮታውያን በሳኦል የተወገዱ ስለነበሩ ሸሽተው ወደ ጌቴም ሄዱ። የቤሮት ከተማም ለቢንያማውያን አልፎ ተሰጥቶ ነበር። እስቲ ቁጥር 4ን እናንብብ። ለሳኦልም ልጅ ለዮናታን አንድ ሽባ የሆነ ልጅ ነበረው። የሳኦልና የዮናታን ወሬ ከእስራኤል በመጣ ጊዜ የአምስት ዓመት ልጅ ነበረ። ሞግዚቱም ማስላው ሸሸች፣ ፈጥናም ስትሸሽ ወድቆ ሽባ ሆነ። ስሙም ሜሚፍ ቦስቴ ነበረ ይላል። ሜሚፍ ቦስቴ ያልተለመደ ስም ነው። እስከ ዛሬ ከተነገሩት ውብ ታሪኮች ውስጥ አንዱ በዳዊትና በሜሚፍ ቦስቴ መካከል የተፈጸመው ነው። ወዳጆቼ ይህ ሰው የዮናታን ልጅ ነበረ። በሕይወት እንዲኖር ከተፈቀደለት ለዳዊት አደገኛ ነው፣ ምክንያቱም ዙፋኑን ለመውረስ መብት አለውና። የዮናታን ልጅ እስከሆነ ድረስ ዳዊት የጸጉሩ ቅንጣት እንኳን እንድትነካ አልፈቀደም። በኋላ ላይም ዳዊት የሳኦልንና የዮናታንን ቤተሰብ ማፈላለግ ጀመረ። ይህንንም ያደረገው ሊገድል ሳይሆን ቸርነትን ሊያደርግ ፈልጎ ነበረ። ከቁጥር 5 እስከ 6 ያለውንም እንዲሁ ተመልከቱ። በዚህ ክፍል ውስጥ የሚጠቀሱት ወይም የሚገኙት ሁለት ወጣቶች ሬካብና ሬሞን በሰራዊቱ ውስጥ ከአቤኔር በታች ያሉ የበታች መኮንኖች ነበሩ። አቤኔር መሞቱን እንዳወቁ የዳዊት ቤት ጦር ኃይል እየበረታ እንደሚመጣ ሲረዱ የሳኦልን ልጅ ኢያቡስቴን ለመግደል ተዘጋጁ። ኢያቡስቴ በተኛበትም ገብቶ ገደሉት። ይህም ድርጊታቸው እጃቸውን በደም ያጠቡበት አስከፊ ከመሆኑም በላይ ትልቅ ስህተት ነበረበት። ይህንን ሰው በመግደል ከዳዊት ጋር ሰላምን ለመፍጠር ፈለጉ። በዚህም ድርጊታቸው ዳዊት ይሸልመናል ብለው አሰቡ። ይህንን ታሪክ ከቁጥር 7ና 8 መመልከት ትችላላችሁ። በዚህ ክፍል የያቡስቴን ራስ ቆርጠው ወደ ዳዊት ወሰዱ። ዳዊት እንዲህ አይነቱን ድርጊት ስለማይደግፍ አልተቀበላቸውም። ቁጥር 12ን ተመልክተን ትምህርታችንን እንቋጫለን። ዳዊትም ጎልማሶቹን አዘዘ፣ ገደሏቸውም። እጃቸውንና እግራቸውን ቆርጠው በኬብሮን በውሃ ማቆሚያ አጠገብ አንጠለጠሏቸው። የያቡስቴንም ራስ ወስደው በአቤኔር መቃብር በኬብሮን ቀበሩት ይላል። ሬሞንና ሬካብ የንጉሥ ልጅ ስለ ገደሉ እንዲሞቱ ተደረገ። ዳዊት ለክፉ ሥራቸው ዋጋ የሆነ ዘንድ ሞትን ፈረደባቸው። በዚያን ወቅት በሰሜን ያሉት 11 ነገዶች ከዳዊት ተነጥለው በአመፅ መኖር ሞኝነት እንደሆነ ገባቸው። ስለዚህም ሰላምን ለመፍጠር መሞከር ጀመሩ። እንግዲህ ወዳጆቼ ዛሬ እግዚአብሔር አምላካችን ድንቅን የሆነ ተከታታይ ትምህርት እያስተማረን ነው። በሚቀጥለው ክፍለ ጊዜ ደግሞ እዚህን ተከታይ ክፍል ከምዕራፍ 5 ይዘንላችሁ እንቀርባለን። አስተያየት ወይም ጥያቄ ቢኖራችሁ በአድራሻችን በ1366 ጻፉልን። በቴክኒክ ያገለገለው ወንድማችን አለማየሁ ዳዊት ነው። በትምህርቱ በኩል እስካሁን ድረስ ከእናንተ ጋር የቆየሁት ደግሞ እኔ አበበ ከበደ ወርቄ ነኝ። ደህና ሁኑ። Thank you.